ምስራይ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? ብዬ ተከበረውን ወንድማይ ሰላምታዬን በዚህ ባየር ሞገድ ባቀርብላችሁ ቅር እንደማትሰኙ ባለሙሉ ተስፋ ነኝ። እንግዲህ እግዚአብሔር ለእያንዳንዳችን ጸጋውን አብዝቶልን ምሕረቱንም አስብቶልን እስከዚህች ጊዜ ድረስ ተጠብቆናልና ስሙ ለዘላለም ይክበር ይመስገን። ባለፉት የረፍት ጊዜያት እያንዳንዳችሁን እግዚአብሔር በእያላችሁበት ስፍራ ተጠብቋችሁ ከቁጥር ሳይጎድል እንደገና ደግሞ በዚህች ያየር ሞገድ አማካኝነት እንድንገናኝ ፈቃዱ ስለሆነ እግዚአብሔርን እጅግ አድርገን እናመሰግናለን። ዛሬም እንደተለመደው የመጽሐፍ አስቴርን ተከታታይ ጥናታችንን ይዘንላችሁ ቀርበናል። በሚኖረን ክፍለ ጊዜ ሁሉ ከኛ ጋር እስከመጨረሻው እንደምትሆኑ ተስፋ እያደረግን ይህንን ዝማሬ አስቀድመን እንጋብዛችኋለን።
ያገናው ክብር በዚህን ተራባ ኢየሱስን ሊያከብር ጠላትን ሊያስገባ አንተ ክብር መጣቡ ምንበብ ይግለጥ አንተን ክብር ወልማታ ወጣቱ ወጣን ሽማግሌው ሁሉ አንተን ያመስግን ያወድስ ጉባኤው አንተ ልትሪ ከኛ ገነነና ኢየሱስ በዚህ ተመላለ አንተ ልትሪ ከኛ ገነነና
እንድሪያስ በዚህ ዝማሬ ስላገለገለን እግዚአብሔር ይክበር ይመስገን። እግዚአብሔር ሊልቅ እኛ ደግሞ ልናንስ ይገባናል። ክብሩ በዚህ ሁሉ የተንሰራፋ ክብሩ የገነነ ይሁን። እስቲ አሁን አለፍ ብለን በጸሎት በጌታችን ፊት እንቀርባለን። እግዚአብሔር አባታችንና አምላካችን ሆይ ዛሬው ለተ ደግሞ እንደ ልማድ በእኛ መካከለ ተገኝተ ቃልህን እንድታስተምረንና እንድትናገረን እንለምንሃለን። እግዚአብሔር ሆይ ለእያንዳንዳችን ሰሚ ልቦናን ስጠን። በምንሰማው በምናነበው በምንማረው ቃል ሁሉ ውስጥ እግዚአብሔር ሆይ የኛን ማንነት ያንተንም ታላቅነትና ክብር ደግሞ እግዚአብሔር ሆይ ማየትና መረዳት እንድንችል እርዳን። ደካማው ስጋችንን ባንተ በመንፈስ ቅዱስ ኃይል እንድታግዝን ለምንሃለን። አቤቱ እግዚአብሔር ሆይ በደላችንና ድካማችንንም ሁሉ ይቅር በለን። በመድኃኒታችን በጌታችን ኢየሱስ ክርስቶስ ያው ስም ስትል አሜን። አድማጮች ባለፈው ክፍለ ጊዜ ጥናታችን ከመጽሐፍ አስቴር ምዕራፍ 5 ስለ ጸጋው በትረ ስልጣን በስፋት መመልከታችን የሚታወስ ነው። አሁን ወዳጆቼ ለኔና ለናንተ በዚህን ጊዜ የተዘረጋው የጸጋው በትረ ስልጣን መድኃኒታችንና ጌታችን ኢየሱስ ክርስቶስ ነው። በርሱ ስናምን በርሱ ስንደገፍ ሕይወታችን ይረካል እኛም ደግሞ እንድናለን። እግዚአብሔር ይክበር ይመስገን። በዛሬው ምሽት ክፍለ ጊዜያችን ደግሞ አብረን የምንመለከተው ቀጣዩን ምዕራፍ ይሆናል። ያም ምዕራፍ 6 ነው። እስቲ እንደተለመደው መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና መጽሐፍ አስቴር ምዕራፍ 6 ቁጥር 1ን አውጡ። መጽሐፍ አስቴር ምዕራፍ 6 ቁጥር 1ን ተመልከቱ። አድማጮች የዚህ የመጽሐፍ አስቴር ምዕራፍ 6 አብያሳቡ እንቅልፋቶ ስላደረው ንጉስ የሚያወሳ ይሆናል። ቶሎ ቶሎ ጻፍ ጻፍ አድርጉ። በዚህ በመጽሐፍ አስቴር ምዕራፍ 6 ውስጥ የምንመለከተው አጠቃላይ ሐሳብ እንቅልፋቶ ስላደረው ንጉስ ይሆናል ማለት ነው። ቁጥር 1 ላንብብላችሁ። እንዲህ ይላል፣ በዚያም ለሊት እንቅልፍ ከንጉሱ ሸሸ፣ የዘመኑም ታሪክ መጽሐፍ ያመጡ ዘንድ አዘዘ፣ በንጉሱም ፊት ተነበበ ይላል። የንጉሱ እንቅልፋቶ ማደር ይህን ያህል ትልቅ ነገር አይደለም። ነገር ግን እግዚአብሔር በትንንሽ ነገሮች እንደሚጠቀም መዘንጋት የለብንም ወዳጆቼ። እኔ እንደማስበው ንጉሱ አንድ ሳይሆን ብዙ ሌሊቶችን ያለ እንቅልፍ ሳሳልፍ አልቀርም። ምክንያቱም ሼክስፒር እንደሚለው ዘውድ በጫነ ራስ ውስጥ ብዙ ሐሳቦች ይኖራሉና አብሏል። አስተዋላችሁ? ሼክስፒር ዘውድ በጫነ ራስ ውስጥ ብዙ ሐሳቦች ይኖራሉና ሲል ተናግሯል። ሕይወቱ አደጋ ላይ መሆኑን በማሰብ ያለ እንቅልፍ ያሳለፋቸው ሌሊቶች ቁጥር ብዙ እንደሆኑ አስባለሁ። ይሄኛው ግን የተለየ ሌሊት ነበር። እቅዱን ለመፈጸም እግዚአብሔር በትንንሽ ነገሮች እንደሚጠቀም ልብ አድርገን ይሆንን ወዳጆቼ? ከብዙ መቶ ዓመታት በፊት እግዚአብሔር የፈርዖን ልጅ የሚያለቅስ ጻንን ድምጽ እንድትሰማ ሆነ። በዚህም ምክንያት ያንድ ህዝብ ታሪክ የተለየ መልክ ሊኖረው ቻለ። በሱሳን ግንብ በነበረው ቤተ መንግስት አንድ ይህን ያህል ግምት የማይሰጠው ነገር ተፈጠረ። ንጉሱን ቅልፋቱ አደረ። በኋላም ያገሪቱ ታሪክ የሰፈረበትን መዝገብ እንዲያመጡና እንዲያነቡለት አዘዘ። እዚህ ላይ ነው እንግዲህ የእግዚአብሔር እጅ ሲንቀሳቀስ የምንመለከተው አድማጮቼ። እግዚአብሔር በሰዎች ጉዳይ ላይ ሁሉ ባለ ስልጣን ነው። በኔና በእናንተም ጉዳይ ሁሉ ላይ ባለ ስልጣን ነው። እግዚአብሔር ይክበር ይመስገን። እርሱ ሁኔታዎችን ሁሉ ይቆጣጠራል። አስቴር የዚህ አገር ንግሥት የሆነችው በአጋጣሚ አልነበረም። ወደ ንጉሡ የቀረበችውና በፊቱ ሞገስ ያገኘችውም በአጋጣሚ አልነበረም። አሁን ደግሞ የአገሪቱን ታሪክ መጽሐፍ አምጥቶ እንዲያነቡለት ያዘዘው በአጋጣሚ አልነበረም። ታሪኩ ሲነበብ አንድ የተለየ ነገር ተገኘ። እስቲ ቁጥር 2 እና 3ን እንመልከት። ደጁንም ከሚጠብቁት ከንጉሱ ጃንደረቦች ሁለቱ ገበታና ታራጃቸውን በንጉሱ ባርጤክስስ ላይ ያነሱ ዘንድ እንደፈለጉ መርዶክዮስ እንደነገረው ተጽፎ ተገኘ። ንጉሱም ስለዚህ ነገር ለመርዶክዮስ ምን ክብርና በጎነት ተደረገለት አለ። ንጉሱንም የሚያገለግሉ ብላቴኖች ምንም አልተደረገለትም አሉ ይላል። ተመልከቱ እንግዲህ አድማጮቼ፣ እነዚህ ገበታና ታራ የተባሉ ሁለት ዘበኞች ንጉሱን ለመግደል አድማስ ያደርጉ መርዶክዮስ ሰማ። እርሱም ስለ አድማው ለአስቴር ነገረ። አስቴር የሰማችውን ለንጉሱ ነገረች። ይህም በንጉሱ ዜና መዋዕል በጽሑፍ እንዲሰፍር ተደረገ። አንባቢው ይህን ለንጉሱ ሲያነብለት ከደበተው ነገር ይበልጥ ሳይነቅ አልቀርም። ታዲያ ይህን ያህል ውለታ ላደረገልኝ ለመርዶክዮስ ምን ተደረገለት በማለት ጠየቀ። አንባቢው ምን እንደ ተደረገለት ፍለጋ የመጽሐፉን ገጾች አገላበጠ። ሆኖም ምንም አላገኘም። ስለዚህም ምንም የተደረገለት ነገር የለም ንጉስ ሆይ በማለት መለሰ። ንጉሱም ያ ህይወቴን የታደገ ሰው መሾም መሸለም አለበት አለ። በዚህ መካከል በድንገት በር ተንኳኳ። እስቲ የሆነውን ሁኔታ ደግሞ ከቁጥር 4 እስከ 6 ባለው ስፍራ ላይ አብረን እንመልከት። ንጉሱም በአዳራሹ ማን አለ አለ። ሐማን ባዘጋጀው ግንድ ላይ መርዶክዮስን ለማሰቀል ለንጉሱ ይናገር ዘንድ ወደ ንጉሱ ቤት ወደ ውጭ አዳራሽ ገብቶ ነበር። የንጉሱን ብላቴኖች እነሆ ሐማ በአዳራሹ ቆሟል አሉት። ንጉሱ ይግባ አለ። ሐማም ገባ። ንጉሱ ሊያከብሮ ለሚወደው ሰው ምን ይደረግለታል አለው። ሐማም በልቡ ንጉሱ ከኔ ይልቅ ማንን ያከብር ዘንድ ይወዳል አለ። ለመርዶክዮስ ምንም የተደረገለት ነገር አለመኖሩን እንዳረጋገጠ ሐማ መምጣቱ ተሰማ። ንጉሱም በአዳራሹ ውስጥ ማን አለ በማለት ጠየቀ። በአዳራሹ ያለው ሐማ ነበር። እርሱም ቢሆን ለሊቱን በጥሩ እንቅልፍ ያሳለፈ አይመስልም። ባዘጋጀው መስቀያ ላይ መርዶክዮስን ለመስቀል ፈቃድ እንዲሰጠው ከንጉሱ ለመጠየቅ ነበር የመጣው። ሐማ ባስፈለገው ሰዓት ወደ ንጉሱ የመምጣት ልዩ መብት እንደነበረውም መመልከት ይቻላል። ሐማ ንጉሱ ወደ ነበረበት ክፍል ሲገባ ንጉሱ ሊያከብረው ለሚፈልገው ሰው ምን ቢደረግለት የሚሻል ይመስልሃል በማለት ፍጹም ባልጠበቀው ጥያቄ አፋጠጠው። መርዶክዮስን ለመስቀል ፈቃድ እንዲሰጠው ንጉሱን ለመጠየቅ ነበር የመጣው ሐማ። አሁን ደግሞ ሌላ ያልጠበቀው ድል እንደገጠመው አሰበ። ንጉሱ ሊያከብረውና ከፍ ከፍ ሊያደርገው እንደሚፈልግ ገምቷል። ንጉሱ ሊያከብረው ለሚፈልግ ሰው ምን ሊያደርግለት ይገባል በማለት ሲጠይቀው ሐማስ ለርሱ እየተናገረ እንደሆነ ነበር ያሰበው። ጠቅላይ ሚኒስቴር አድርጎታል። የጣቱንም ቀለበት ከዚህ በፊት አውልቆ ሰጥቷል። አይሁዳውያንን የመደምሰሱን ተልእኮ የሚያስፈጽምበትም ጠቅም ያለ ገንዘብ ሰጥቷል። ታዲያ ከርሱ ሌላ ክብር የሚገባው ሰው ማን ሊሆን ይችላል? ንጉሱ ግን ስለ መርዶክዮስ ያሰበ ነበር። እስቲ የታሪኩን ሂደት ቀጥለን እንመልከት። ሐማም ንጉሱን እንዲህ አለው፣ ንጉሱ ያከብሮ ዘንድ ለሚወደው ሰው እንዲህ ይደረግ። ንጉሱ የለበሰውን የክብር ልብስ፣ ንጉሱም የተቀመጠበትን ፈረስ ያምጣለት። የንጉሱንም ዘውድ በራሱ ላይ ይደረግ። ልብሱንና ፈረሱንም ከንጉሱ አዛውንት በዋንኛው እጅ ያስረክቡት። ንጉሱም ያከብረው የሚወደው ሰው ያልብሱት። በፈረስም ላይ አስቀምጠው በከተማይቱ አደባባይ ያሳልፉት። በፊቱም ንጉሱ ያከብረው ዘንድ ለሚወደው ሰው እንዲህ ይደረግለታል ተብሎ አዋጅ ነገር ይላል። ቁጥር 7 ቁጥር 8 እና 9ን ተመልከቱ። እውነተኛውን የሐማ ማንነት ከሰጠው መልስ መመልከት ይቻላል ወዳጆቼ። እናንተም ብትሆኑ የሐማ ልብ የሚጓጓለትን ነገር ሳትረዱ አልቀራችሁም። ሐማ ልቡ ዙፋን ላይ ነበር። አመቺ ጊዜ ሲያገኝ ንጉሡን አስወግዶ ዙፋኑን የመውረስ ምኞት ነበረው። ከፋርስ ነገሥታት ታሪክ የምንመለከተው ይህንኑ ነው። አንድ ንጉሥ ሥልጣን ላይ ብዙ ጊዜ አይቆይም። ከሁለተኛ ነገሥት የምንመለከተው የእስራኤል ነገሥታት ታሪክም ተመሳሳይነት አለው። አንዳንዶቹ በጣም በሚያስቅ ሁኔታ ለአጭር ጊዜ ነው ሥልጣን ላይ የቆዩት። አንዳንዶቹ ሁለት ወር ብቻ በንጉሥነት መርተዋል። አንድ ንጉሥ ዙፋን ላይ ሲቀመጥ ዙሪያውን መቃኘት ነበረበት። ምክንያቱም ማን ወዳጁ ማን ጠላቱ እንደሆነ ማወቅ አስቸጋሪ ነበር። በተለይ ደግሞ ከፍተኛ ሥልጣን ላይ ያሉ ሰዎች እንደ ተቀናቃኝ ስለሚታዩ በአይነ ቁራኛ ክትትል ይደረግባቸዋል። ከሐማ ሁኔታም ይህንኑ ነው የምንመለከተው። ሐማ የንጉሡን ልብስ ለመልበስ በንጉሡ ፈረስ ለመቀመጥ ቋምጧል፣ ከጅሏልም። አዋጅ እንዲነገርለትና ሕዝቡ ዐይን ውስጥ እንዲገባም ከጅሏል። በዚህ ሁሉ ለንግሥና ሁለት ሁኔታዎችን እያመቻቸ ነበር። በንጉሡ ውስጥ ግን ሐማ ከጠበቀው የተለየ ነገር ነበር። ንጉሡ ሐማን ይላል ቁጥር 10ን ተመልከቱ። ንጉሡ ሐማን ፍጠን፣ እንደ ተናገርከውም ልብሱንና ፈረሱን ውሰድ፣ በንጉሡም በር ለሚቀመጠው አይሁዳዊ ለመርዶክዮስ እንዲያድርግለት ከተናገርከውም ሁሉ ምንም አይቅር አለው። የሚያስገርም ነገር ነው። መርዶክዮስን የንጉሥ ልብስ ማልበስ፣ በንጉሥ ፈረስ ላይ ማስቀመጥና ንጉሥ ለሚወደው እንዲህ ይደረግለታል እያለ አዋጅ ከመናገር የበለጠ ሐማን የሚያዋርደው የሚያናድደውና በጣም የሚያስቆጣው ነገር ሊኖር እንደማይችል ግልጽ ነው። መርዶክዮስን በጣም ይጠላው ነበር። በንጉሡ ትእዛዝ መሠረት ግን አሽከሩ ሆነ። ተመልከቱ ወዳጆቼ፣ እግዚአብሔር ነገሮችን እንዴት እንደሚገለባብጥ ከዚህ መረዳት ትችላላችሁ። ሐማም ቁጥር 11 ተመልከቱ። ሐማም ልብሱንና ፈረሱን ወሰደ፣ መርዶክዮስንም አለበሰው፣ በፈረሱም ላይ አስቀመጠው፣ በከተማይቱም አደባባይ በፊቱ አሳለፈው። በፊቱም ንጉሥ ያከብረው ዘንድ ለሚወደው ሰው እንዲህ ይደረግለታል ብሎ አዋጅ ነገረ ይላል። የሚያስገርም ታሪክ ነው። ሐማ በእንዲህ አይነት ሁኔታ በመርዶክዮስ ፊት ዋረዳለሁ ብሎ በፍጹም አላሰበም። እንዲያውም ለመርዶክዮስ ስቅላትን ነበር የተመኘለት። ሐማ የደረሰበት ውርደትና ቅሌት በፍጹም ሊገለጥ የማይቻል አይነት ነው። መርዶክዮስ የተቀመጠበትን ፈረስ ልጓም እየሳበ በዚያ ሁሉ ሕዝብ ፊት ሲታይ በልቡ ምን ያስብ እንደነበር መገመት ትችላላችሁ። ከቁጥር 12 እስከ 14 ያለው እንደሞና አንብብ። መርዶክዮስም ወደ ንጉሡ በር ተመለሰ። ሐማ ግን አዝኖና ራሱን ተከናንቦ ቸኩሎ ወደ ቤቱ ሄደ። ሐማም ለሚስቱ ለዞሳራና ለወዳጆቹ ሁሉ ያገኘውን ሁሉ አጫወታቸው። ጥበበኞቹና ሚስቱ ዞሳራም በፊቱ መውደቅ የጀመርክለት መርዶክዮስ ከአይሁድ ወገን የሆነ እንደሆነ በፊቱ ፈጽሞ ትወድቃለህ እንጂ አታሸንፈውም አሉት። እነርሱም ሲናገሩት ሳሉ እነሆ የንጉሡ ጃንደረቦች መጡ። አስቴርም ወዳዘጋጀችው ግብዣ ይመጣ ዘንድ ሐማን አስቸኮሉት ይላል። ስነ ሥርዓቱ ካበቃ በኋላ መርዶክዮስ ወደ ንጉሡ በር ተመለሰ። ሐማ ግን ራሱን ሸፍኖና እያለቀሰ ወደ ቤቱ ሄደ። ከውርደት የከፋ ውርደት ወዳጆቼ የሆነውን ሁሉ ለሚስቱና ለወዳጆቹ ነገራቸው። መርዶክዮስን መስቀያ አንጨት እንዲያሰራ የነገረችው ይህቺው ሚስቱ ነበረች። አሁን ግን መጀመሪያውኑ ነግሬያለሁ፣ ውርደትና ውርቀት ገና ጀመረ እንጂ አላበቃም አለችው። ሚስት እንዲህ ያለ ተስፋን የሚያጭልም ነገር ስትናገር ደግሞ በጣም ደስ አይልም አይደለም እንዴ? የደረሰበትን ሐማ ተናግሮ እንዳበቃ በሩ ተንኳኳ። የንጉሡ አሽከሮች እያቸዋቀሉ ወደ ግብዣው ቦታ ወሰዱት። ከዚህ ቀደም ካሉት ታላላቅ ሰዎች ሁሉ ንግሥቲቱ እራት የጋበዘችው እኔን ብቻ ነው በማለት ተኩራርቶ ነበር። ሁኔታዎች በአስደናቂ ፍጥነት እየተከናወኑ ነው። ይሁን እንጂ ወገኖቼ ለጥቅሙ ሳይሆን ለጉዳቱ ነበር ነገሮች በእንደዚህ አይነት ፍጥነት የሚከንፉት። ሁኔታዎች ከቁጥጥሩ በላይ ሆነዋል። ለምን እንደሆነ ታውቃላችሁ? ምክንያቱም ሁኔታዎችን እግዚአብሔር በበላይነት እየተቆጣጠረ ነው። የአማን ሴራ ለማክሸፍ እግዚአብሔር አምላክ እጁን እያንቀሳቀሰ ነው። አድማጮቼ በእኔና በእናንተም ላይ ጠላት ሴራውን ጠንስሶ ጉድጓድም ቆፍሮና ምሶልን ሊውጠንና በዚያም ሊጨምረን በሚያስብበት ጊዜ እግዚአብሔር አምላካችን እነሆ እጁን ይዘረጋል፣ ከዚያም ይታደገናል። እግዚአብሔር ይክበር ይመስገን። እንግዲህ በጌታ የተወደዳችሁ አድማጮቻችን የመጽሐፈ አስቴር ምዕራፍ 6 ጥናታችንን እዚህ ላይ እንገታና አሁን ደግሞ በቀረን ጊዜ ወደ ምዕራፍ 7 ተሸጋግረን እግዚአብሔር የሚናገረንና የሚያስተምረንን እንመለከታለን። አድማጮች የዚህ የመጽሐፈ አስቴር ምዕራፍ 7 አብይ ሐሳቡ በንግሥቲቱ የራት ግብዣ ላይ የተገኘው ሆኖም ተሰቅሎ እንዲሞት ስለ ተፈረደበት ሰው የሚያወሳ መሆኑ ነው። ቶሎ ቶሎ ጻፍ ጻፍ አድርጉ። በዚህ በመጽሐፈ አስቴር ምዕራፍ 7 የምንመለከተው ዋናው ጽንሰ ሐሳብ በንግሥቲቱ የራት ግብዣ ላይ የተገኘው ሆኖም ተሰቅሎ እንዲሞት ስለ ተፈረደበት ሰው የሚል ይሆናል። እስቲ ቁጥር 1 እና 2ን እንመልከት። ንጉሡና ሐማም ከንግሥቲቱ ከአስቴር ጋር ለመጠጣት መጡ። በሁለተኛውም ቀን ንጉሡ በወይኑ ጠጅ ግብዣ ሳለ አስቴርን ምንድነው ይሰጥሻል? የምትሺውስ ምንድነው? እስከ መንግሥቴ እኩሌታ እንኳ ቢሆን ይደረግልሻል አላላት። ሐማ ወደ ግብዣው የሄደው የተደበላለቀ ስሜት ይዞ ነበር። ንግሥቲቱ ራስ ስለጋበዘችው ደስ ብሎታል። በሌላ በኩል ደግሞ ለመርዶክዮስ የተሰጠው ክብር አናዶታል፣ አበሳጭቶታል። ለመርዶክዮስ ይሁሉ ክብር ሲደረግለት እርሱ ግን ለምን እንደታለፈ ገርሞታል። አስቴር በልቧ የነበረውን ለንጉሡ ገልጣ ለመንገር ድፍረት አግኝታለች። ንጉሡም ንግሥት አስቴር የምትለምኝውን ሁሉ ልሰጥሽ ዝግጁ ነኝ በማለት እንደገና ቃል ኪዳኑን አድሷል። ሌላው ቀርቶ ወዳጆቼ የመንግሥቱን ግማሽ እንኳ ቢሆን እንደሚሰጣት ነበር የተናገረው። በልቧ ያለውን ሁሉ እንድትነግረው ንጉሡ ሲጠይቅ ይህ ሦስተኛ ጊዜ ነው። ንግሥቲቱ አስቴር መልሳ ንጉሥ ሆይ በአንተ ዘንድ ሞገስ አግኝቼ እንደሆነ ንጉሡንም ደስ ቢያሰኘው ሕይወቴ በልመናዬ ሕዝቤም በመሻቴ ይሰጠኝ። እኔና ሕዝቤ ለመጥፋትና ለመገደል ለመደምሰስም ተሽጠናልና ባሪያዎች ልንሆን ተሽጠን እንደሆነ ዝም ባልኩ ነበር። የሆነ ሆኖ ጠላቱ የንጉሡን ጉዳት ለማቅናት ባልቻለም ነበር አለች ይላል። እንዴት ያለ ንግግር ነው! አስቴር በንግግሯ አስደንጋጭ ነገርን እገልጣለች። ንጉሡም ሆነ ሐማ የት አገር ሰው እንደሆነች እንኳ እስካሁን ድረስ አያውቁም ነበር። ጥያቄዋም እርሷና ወገኖቿ ከሞት እንዲድኑ ነበር። በቁንጅና ውድድሩ እንድትሳተፍ ሲያደርግና ንግሥት ከሆነች በኋላም አይሁዳዊነቷን ለማንም እንዳትናገር አጎቷ መርዶክዮስ አስጠንቅቋት ነበር። ስለዚህም እስካሁን ድረስ ይህን ምስጢር በልቧ ይዛ ቆይታለች። እንደምታስታውሱት ወገኖቼ በዚያ አገር የነበሩ አይሁዳውያን ሁሉ እንዲገደሉ ሐማ አዋጅ አስነግሮ ነበር። ንግሥቲቱ አስቴር አይሁዳዊት መሆኗንም አያውቅም ነበር። አሁን ግን ማንነቷን ግልጽ አድርጋለች። ቀደም ባሉት ዓመታት አይሁዳዊነቷን ደብቃ ኖራለች። አሁን ግን ሞት ከታወጀባቸው ወገኖቿ ጋር መቆምን ይመርጣለች። አይሁዳውያንና ሃይማኖታቸው እንዲሁም አምላካቸው በፍጹም አይነጣጠሉም። እንግዲህ አስቴር አይሁዳዊነቷን ይፋ ስታደርግ ሃይማኖታቸውንም አምላካቸውንም እንደተቀበለች ይፋ ማድረጓ ነው። ልብ በሉ፣ አስቴር አይሁዳዊነቷን ይፋ ስታደርግ ሃይማኖታቸውንም አምላካቸውንም እንደተቀበለች ይፋና ግልጽ ማድረጓ ነው። ለንጉሱ ትልቅ ጉድለት እንደሆነ ባውቅም ሁላችን ለባርነት ብንሸጥ ኖሮ እንኳን በዝምታ አልፎ ነበር። አሁን ግን ከዚያ የባሰ ነገር መጥቶብናል፣ ሁላችንም እንድንገደል ተወስኗል አለች። አስቴር ለንጉሱ አይሁዳውያን እንዲደመሰሱ የወጣ አዋጅ እርሷንም እንደሚመለከት ግልጽ አደረገችለት። የሚያስገርም ነገር ነው። ንጉሱ በሰማው ነገር በጣም ተገረመ። አስቴርን የመሰለች ንግሥት እንድትገደል የሚያዘው ማን ነው? ወገኖቿን ለመደምሰስ የሚፈልግስ ማን ነው? ያም ሆኖ ግን ንግሥቲቱና ሕዝቧ እንዲደመሰሱ ተወስኗል። ቁጥር 5ን ተመልከቱ። ንጉሡ አርጤክስስ ንግሥቲቱን አስቴርን ይህን ያደርግ ዘንድ በልቡ የደፈረ ሰው ማን ነው? እርሱስ ወዴት ነው? ብሎ ተናገራት። ንጉሡ ደንግጧል። በመንግሥቱ ውስጥ እንዲህ ያለ ነገር ይኖራል ብሎ በፍጹም አልገመተም ነበር። እንዲገደል የተፈረደበት ሕዝብ ማን ወይም ከየት መሆኑን እንኳ ገና የተረዳ አይመስልም። እውነቱን ለመናገር ወዳጆቼ፣ ይህ ሰው ለሰው ሕይወት ዋጋ የሚሰሰው አልነበረም። ንጉሥ አርጤክስስ ወደ ግሪክ ያደረገውን ዘመቻ ከዓለማዊ ታሪክ ብታነቦ ለሰው ሕይወት ቅንጣት ታህል የማይጨነቅ እንደ ነበር ነው የምትመለከቱት። በጦርነቱ በብዙ ሺህ የሚቆጠሩ ወገኖቹ ቢሞቱም እርሱ ግን በፍጹም የሚሰማው ሰው አልነበረም። በዚያ ዘመን የሰው ሕይወት እንደ ርካሽ ነገር ይቆጠር ነበር። አሁን የተጨነቀ መስሎ የታየው ጉዳዩ አስቴርንም ጭምር የሚመለከት ስለሆነ ብቻ ነው። ለመሆኑ ይህን ተንኮል የጠነሰሰው ማን ነው? በማለት አርጤክስስ ንጉሡ ጠየቀ። አስቴርም እውነቱን ነገረችው። እስቲ ከቁጥር 6 እንመልከት። አስቴርም ያ ጠላትና ባላጋራ ሰው ክፉ ሐማ ነው አለች። ሐማም በንጉሡና በንግሥቲቱ ፊት ደነገጠ ይላል። ሐማ የሚናገረው ጠፍቶታል። አስቴር አይሁዳዊ እንደሆነች መረዳቱ በጣም እገርሞታል። ከዚህ ሁሉ ነገር በስተጀርባ የእግዚአብሔር እጅ እየተንቀሳቀሰ ነው ወገኖቼ። እግዚአብሔር ከሕዝቡ አራቅም። በእስራኤል ላይ የተሠራ መሣሪያ ሁሉ አይከናወንም። የሚረግሟቸውን እግዚአብሔር ይረግማቸዋል፣ የሚመርቋቸውንም ይመርቃቸዋል። የእግዚአብሔር ምሕረትና ጥበቃ ሕዝቡን እስከ ፍጻሜ ያድናቸዋል። ወዳጆቼ፣ የሁኔታዎች በድንገት መለዋወጥ ንጉሡን አስደንቆታል። ስለዚህም ከግብዣው ተነስቶ ወደ አትክልት ቦታ ሄደ። ንጉሡም ተቆጥቶ የወይን ጠጅ ከመጠጣቱ ተነሳ፣ ወደ ንጉሡ አትክልት ውስጥ ሄደ። ሐማም ከንጉሡ ዘንድ እንደ ታሰበበት አይቷልና ከንግሥቲቱ ከአስቴር ሕይወቱን ይለምን ዘንድ ቆመ ይላል ቁጥር 7። ንጉሡ ረጋ ብሎ ማሰብን ይፈልጓል። ሐማ እንዲህ ያለ ነገር ያደርጋል ብሎ በፍጹም አላሰበም ነበር። ይሁን እንጂ ወዳጆቼ፣ አስቴር የነገረችውን ማመን ነበረበት። ስለዚህም አስቴር ስላለችበት ሁኔታ፣ ስለ ጠቅላይ ሚኒስቴሩና የቅርብ አማካሪው ሐማ ረጋ ብሎ ለማሰብ ጊዜ አስፈልጎታል። ንጉሡ ወደ አትክልቱ ስፍራ ሲሄድ ሐማ አስቴርን ለመለመን ቆሞ ነበር። ስላደረገው ክፉ ነገር ቅጣት እንደሚጠብቀውም ያውቃል። የሚያደርገውን ባለማስተዋል ንግሥቲቱ አልጋ ላይ ወድቆ እየለመናት ነበር። በዚህ ጊዜ ደግሞ ንጉሡ ከነበረበት የአትክልት ቦታ እየተመለሰ ስለ ነበር ሐማ የሚያደርገውን አየ። ይህ ሰው ይባስ ብሎ ደግሞ ንግሥቲቱን እፊቴ ሊዳራት ይፈልጋል እንዴ? በማለት ንጉሡ ተቈጣ። ሐማ በጣም ፈርቶ ስለ ነበር የሚያደርገውን እንኳን አያውቅም ነበር። ንጉሡ ገና ከአትክልቱ ቦታ መምጣቱ ነበር። ሲመጣ ግን ያልታሰበ ነገር ገጠመው። የንጉሡን ቁጣ የተመለከቱ አገልጋዮቹ ደግሞ ትእዛዝ እስኪሰጣቸው ድረስ የሚጠብቁ አልነበሩም። ከንጉሡ አንዲት ቃል ሲሰሙ ሐማን ከቁጥጥር ሥር አዋሉት። እንግዲህ ወዳጆቼ፣ ይህንን ይመስላል ታሪኩ። እግዚአብሔር እንዴት አድርጎ የሰዎችን ነገር እንደሚገለባብጥ ተመልከቱ። እግዚአብሔር በእኔና በእናንተ ላይ የተጠነሰሰውን ሴራ እንዴት አድርጎ እንደሚያከሽፈው ተመልከቱ። እግዚአብሔር ጠላታችን በእኛ ላይ ጥርሱን በሚያንገጫግጭበት ጊዜ እግዚአብሔር እንዴት አድርጎ ጥርሱን በመንጋጋ ውስጥ እንደሚሰብር ምላሱንም ከትናጋ ጋር እንዴት እንደሚያጣብቅ ተመልከቱ። ኦ ጌታችን ኢየሱስ ክርስቶስ ለዘላለም ይክበር ይመስገን። እንግዲህ በጌታ የተወደዳችሁ አድማጮቻችን የዛሬ ትምህርታችን ጥናት በዚሁ ያበቃል። ነገ ደግሞ የዚህን ተከታይ ክፍል ይዘንላችሁ እንቀርባለን። ይህን የራዲዮ ፕሮግራም መከታተል ከጀመርኩ ወዲህ በሕይወቴ ምን ያህል ለውጥ እንደታየብኝ መንፈስ ቅዱስና እኔ እናውቃለን። ስለዚህ ትምህርቱን ለሚከታተል እንደ እግዚአብሔር ፈቃድ በሕይወቱ ላይ 100% የነፍስና የሥጋ ለውጥ እንደሚታይበት እምነቴ ነው። እግዚአብሔር ምጸጋውን ያብዛላችሁ በማለት የበኩሉን አስተያየት ያደረሰን ወንድማችን አቶ ፍሬው ድባታ ድጸ ከጋሙ ጎፋ ዞን ከጎፋ ዙሪያ ወረዳ ሳውላ ነው። በጌታ የተወደድክ ወንድማችን አቶ ፍሬው ድባታ፣ የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ሰላምና ጸጋ አሁን ባለህበት ስፍራ ይብዛል ይጨመርልህም ይያልን እኛም በበኩላችን ሰላምታችን እንላንተ እናቀርብልሃለን። እግዚአብሔር ባንተም በሌሎችም ሕይወት የቱን ያክል ቃሉን እየዘራ የልባችሁን ማሳ እያረሰ ፍሬ እንድታፈሩ ደግሞ በማድረግ ላይ መሆኑን ከደብዳቤ ስንመለከት እጅግ ተጽናናን። እግዚአብሔርንም ስለ እናንተ እጅግ አድርገን አመሰገንን። በእውነት እግዚአብሔር አምላካችን ደግመን ደጋግመን እንደተናገር ነው ለቃሉ ታማኝ ነው። እኛ ደካሞች ምንም የማረባ ጭንጋፎች ነን። እግዚአብሔር ግን ብርቱ ነው፣ ምንጊዜም ኃይለኛ ነው። ምንጊዜም እግዚአብሔር ከቃሉ ኋላ ይተጋል፣ እንደ ተናገረው የሚያደርግ እርሱ ብቻ ነውና። እግዚአብሔር በዚህ በመጽሐፍ ቅዱስ በራዲዮ ስንቶችን ከጨለማ አዘቅት ውስጥ እንዳወጣቸው ስንቶችንም ደግሞ ከታሰሩበት ከተተበተቡበት ከዓለማዊ ልማድ እንደፈታቸው ስንመለከት በእውነት እጅግ ደስ ይለናል። እግዚአብሔር በእውነትም ታማኝ ነው። እግዚአብሔር እንደ ቃሉ የሚሠራ እርሱ ብቻ አምላክ ነው በማለት ሁልጊዜ እንመሰክራለን። ሁልጊዜ ደስ ይለናል። ክብር ክብር ክብርና ምስጋና ለእርሱ ይድረሰው ከማለት በስተቀር ምን እንላለን? ባላችሁበት ስፍራ ሁሉ ወንድማችን አቶ ፍሬው ይህንን የመጽሐፍ ቅዱስ ትምህርት በራዲዮ አገልግሎትን ለሌሎች እየመሰከራችሁ ብዙዎች እንዲጠቀሙ ብታደርጉ ታላቅ ምስክርነትና አገልጋይነት ነውና በቃሉ በርቱ። የሚያጸናችሁ እስከ ፍጻሜውም ድረስ ደግሞ የሚያቆማችሁ እርሱ እግዚአብሔር የታመነ ነው። እስቲ እንዲህን በለው። ወንድማችን አቶ ፍሬው ይህንን የራዲዮ ፕሮግራም የምናዘጋጀው እዚህ አዲስ አበባ ኢትዮጵያ ውስጥ ነው። ስርጭቱ ግን ምሶሶ ማለት ነው ደቡብ አፍሪካ ነው። ቢሮአችን አዲስ አበባ መሆኑን በዚህ አጋጣሚ ልናስታውቃችሁ እንወዳለን። ብዙዎቻችሁ ቢሮአችን ደቡብ አፍሪካ እንዳለ አድርጋችሁ የምትገምቱ አላችሁ። ይህ የመጽሐፍ ቅዱስ ትምህርት በራዲዮ የሚዘጋጀውና የሚጠናቀቀው እዚሁ ኢትዮጵያ ውስጥ አዲስ አበባ ነው። ስርጭቱ ግን ከደቡብ አፍሪካ ነው። I'm not sure if you're a man.